ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 9 2015 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሽብር ወንጀል ተከሳሾችን የሰብአዊ መብቶች ጥሰት አቤቱታ መርምሮ እንዲያቀርብ ፍርድ ቤት አዘዘ።
ወይ የሰብአዊ መብት ጥሰትን በተመለከተ በተለይ በእነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል፣ ደርሶታል፣ ሆኖም ግን ውጤቱ አልመጣልንም የሚል ነበር በእነ ዶክተር መሰረት የቀረበው። በሰብአዊ መብት ኮሚሽን በኩል የቀረበው ምንድን ነው? ተከሳሾች ፖሊስ ባለበት ሳይሆን ብቻቸው እንደሚያነጋግራቸው፣ ይህም አይሆን ከሆነ ግን መተው የፍርድ ቤቱን ትእዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትእዛዝ ሰጥቶ
ከተከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝን ነው ቀደም ብለን የሰማናቸው። በሌሎች ዘገባዎች ደግሞ በኡሙሩ ወረዳ 5 አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። ሶማሊያውያን ስደተኞችን ለመርዳት ገንዘብ እንዳጠረው ዓለም አቀፉ የስደተኞች ተቋምም ገለጸ የሚሉና ሌሎች ዘገባዎችን በምሽቱ ቅርብራችን ውስጥ ተካተዋል። እንደምናምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። ከምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው መሰናዷችን የዓለም ዜና ነው። አሉላ ከበደ ያቀርብልናል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሚሊሻዎች የሚፈጸም ወንጀል እንደቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ። ግሪክ ከሰጠመችው ጀልባ ጋር በተያያዘ 9 ሰዎችን በቁጥጥር ስር አዋለች። የሚሉትና ሌሎች በርከት ያሉ ዓለም አቀፍ ዜናዎችን ይዘናል። በሚሊሻዎች የሚፈጸመው ወንጀል እንደቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ። በተፈጥሮ ደራሽ ልዩ ኃይሉ የሚደገፉ ታጣቂዎች ወንጀል መፈጸማቸውን ቀጥለዋል ሲሉ በተባበሩት መንግስታት ድርጅት የሱዳን ቋሚ መልእክተኛ ናቸው ያስጠነቀቁት። የአሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
በመንግስታቱ ድርጅት የሱዳን ቋሚ መልእክተኛ አልሃሪዝ ኢድሪስ አልሃሪዝ መሐመድ ትናንት ሐሙስ ለጸጥታው ምክር ቤት ባደረጉት ንግግር መንግስት ሊገለብጡ የተነሱት ኢመደበኛ ታጣቂዎች ወንጀል መፈጸማቸውን ገፍተውበታል፣ ይህ ደግሞ በመንግስታቱ ድርጅት ሪፖርቶች ውስጥ መካተት አለበት ሲሉ አሳስበዋል።
ኢንና ነማተ ጀራኢም አልሚሊሺያ ተከረረ بنفس الوتيره لهدم الدوله السودانيه في المركز والهامش
ሚሊሻዎቹ መንግስት ለመገልበጥ መሞከራቸውን የቀጠሉት ከሌሎች አካላት ጋር በመመሳጠር ነው። እሱም በቅርብ የሚጋለጥ ጉዳይ ነው። ይህን በመንግስታቱ ድርጅት ሪፖርት ውስጥ መጥቀስ አለብን፣ ምክንያቱም በጦር ወንጀልና በሰብዕና ላይ በሚፈጸም ወንጀል ደረጃ እየተፈጸመ ገለልተኛ አቋም መያዝ እንዲቀጥሉ ማበረታታት ይሆናል።
የምዕራብ ዳርፉር ክፍለ ግዛት አገረ ገዢ ሐሚስ አብደላ አባካርን በፈጥኖ ደራሽ ልዩ ኃይሎች የሚደገፉ ታጣቂዎች አስረው እንደገደሏቸውና ሰውነታቸውን እንደቆራረጡት የሱዳኑ ቋሚ መልእክተኛ ለምክር ቤቱ አስታውቀዋል። ሐሚስ የጁባውን የሰላም ስምምነት ከፈረሙት መካከል አንዱ እንደነበሩ የገለጹት አምባሳደሩ እንደሌሎቹ የውሉ ተፈራራሚዎች ሁሉ ከወገንተኝነት የራቀ አቋም የሚያቀነቅኑ እንደነበሩ ተናግረውላቸዋል። የሱዳኑ አምባሳደር አክለውም የጸጥታ ምክር ቤቱ ያሳለፈው ውሳኔ ቁጥር 1591 በጦር ኃይሎቹ ላይ የመሳሪያ ማዕቀብ የጣለ በመሆኑ የዳርፉርን አስተዳደር ሉዓላዊነትና ሲቪሎችን ከጥቃት የመጠበቅ አቅም እየጎዳ ነው ሲሉ ምክር ቤቱን አሳስበዋል። የጦር መሳሪያ ማዕቀቡን ታጣቂ ኖች እየተጠቀሙበት ነው ያሉት አምባሳደሩ መንግስት ጸጥታ ለማስከበር የሚያደርገውን ጥረት ግን እያዳከመ ነው ብለዋል።
ግሪክ ከሰጠመችው ጀልባ ጋር በተያያዘ 9 ሰዎችን በቁጥጥር ስር አዋለች። በግሪክ ከትላንት በስቲያ ረቡዕ በደቡባዊ አገሪቱ ክፍል ከሚገኝ ባህር ከሰጠመችውና 78 ተሳፋሪዎች ከሞቱባት ጀልባ ጉዳይ ጋር በተያያዘ 9 ሰዎች በቁጥጥር ስር መዋላቸው ተገልጧል። 750 ሰዎች ተጨናንቀው ሳይሳፈሩባት እንዳልቀሩ ከተገመተችውና በማዕበል ተመታ ከተገለበጠችው የአሳ ማስገሪያ ጀልባ እስካሁን 104 ሰዎች በህይወት እንደታደጉ ዓለም አቀፉ የፍልሰት ጉዳይ ድርጅት አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በህገወጥ መንገድ ሰዎችን በማዘዋወርና በወንጀል ስራ ተሳትፏቸዋል በሚል መሆኑንም ተመልክቷል። አሶሺየትድ ፕሬስ እንደዘገበው በህይወት ከተረፉት ውስጥ 27ቱ ወደ ሆስፒታል ተወስደው በመርዳት ላይ ይገኛሉ። በሌላ ዜና ካደጋው ከተረፉት አንዳንዶቹ በደረሰባቸው ከፍተኛ የአእምሮ መናወጥ የተነሳ አሁንም ራሳቸውን ከጀርባው ላይ እንዳሉ እንደሚቆጥሩና የሚሞቱ መስሎ እንደሚሰማቸው ሮይተርስ የዜና ወኪል አመልክቷል። የህገወጥ ሰዎች ዝውውር አመታዊ ሪፖርት ይፋ ተደረገ። ባለም ዙሪያ ባለፈው አመት የታየውን ህገወጥ የሰዎች ዝውውር አስመልክቶ የዩናይትድ ስቴትስ መንግስት አመታዊ ሪፖርቱን አውጥቷል። የአሜሪካ ድምጹ ስቲቭ ሄርማን የላከውን የዚህን አጭር ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
አመታዊው የውጭ ጉዳይ ሚኒስቴሩ ህገወጥ የሰዎች ዝውውር ሪፖርት 24 ሀገራትን በአደገኛና አሳሳቢ ብሎ በሚጠራው ምድብ 3 ውስጥ ከቷቸዋል። ከነዚህም ውስጥ አፍጋኒስታን፣ በርማ፣ ካምቦዲያ፣ ቻይና፣ ኤርትራ፣ ሰሜን ኮሪያ፣ ሩሲያ፣ ደቡብ ሱዳንና ቬንዙዌላ ይገኙበታል። በምድብ 3 ውስጥ የሚገኙት እነዚህ ሀገራት የሚጠብቅባቸውን ዝቅተኛ መመዘኛ ያላሟሉና መመዘኛውን ለማሟላትም በቂ ጥረት ሲያደርጉ ያልታዩ ናቸው ብሏል ሪፖርቱ። በመሆኑም ማዕቀብ ሊጣልባቸው ይችላል። ሪፖርቱ በተጨማሪም ሊቢያ፣ ሶማሊያና የመንን በልዩ ምድብ አይቷቸዋል። በአገራቱ እየተካሄደ ያለው የእርስ በርስ ጦርነት መረጃን ለመሰብሰብ አስቸጋሪ ሁኔታን ፈጥሯል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ ዓመቱ ሪፖርት በርካታ አሳሳቢ አዝማሚያዎችን እንደያዘ አውስተዋል። የታዳጊና አንበቀቅላ ወንድ ልጆች ህገወጥ ዝውውር መጨመሩ፣ የግዳይ ሥራ መስፋፋት፣ እንዲሁም በበይነ መረብ አማካኝነት የሚፈጸመው በህገወጥ መንገድ ሠራተኞችን ወደ ሌላ አገር ማሸጋገር ይገኙበታል።
Traffickers capitalized on widespread unemployment.
የኮሮና ወረርሽኙ ሁኔታውን እጅግ አባብሶታል። ከፍተኛ የሆነ የሥራ አጥነት ቁጥር መኖር ለህገወጥ አዘዋዋሪዎቹ ምቹ ሁኔታን ይፈጥራል። ሰለባዎቹን በሐሰተኛ የሥራ ማስተዋቂያ በማማለል ከወሰደዋቸው በኋላ ዓለም አቀፍ ወንጀሎችን እንዲፈጽሙ ያደርጓቸዋል።
ብሊንከን በተጨማሪም በዚህ ዓመት ስለታዩ መሻሻሎች ተናግረዋል። በመላው ዓለም በደርዘን የሚቆጠሩ አገራት ህገወጥ የሰዎች ዝውውርን ለመግታት ሰለባዎቹን ለመንከባከብ እንዲሁም ወንጀል ፈጻሚዎቹን ለፍርድ ለማቅረብ ጥረት አድርገዋል ብለዋል።
ዩክሬን የሚገኙት የአፍሪካ መሪዎች እልቂት ተፈጽሞበታል የተባለ ስፍራ ጎበኙ። ለሰላም ተልእኮ ወደ ዩክሬን ያቀናው የአፍሪካ ፕሬዝዳንቶችና ከፍተኛ ባለስልጣናት የልዑካን ቡድን የሩሲያ ወታደሮች በሰላማዊ ሰዎች ላይ ከፍተኛ እልቂት ፈጽመውበታል የተባለውን የቡቻን ከተማ ጎብኝቷል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳን፣ የሴኔጋሉን ፕሬዝዳንት ማኪ ሳሊን ጨምሮ የሉካም ቡድኑ በከተማይቱ ከሚገኘው የቅዱስ እንድሪያስ ኦርቶዶክስ ቤተክርስቲያን ቅጥር ግቢ ውስጥ በተካሄደ ስነ ስርዓት ላይ ነው። የሩሲያ ወታደሮች ባለፈው ዓመት በመጋቢት ወር በዩክሬን ኃይሎች ከአካባቢው ተጠራርገው እንዲወጡ ከተደረገ ቀናት በኋላ መንገድ ላይ ወዳድቀው የተገኙ አስከሬኖችን የሚያሳይ የፎቶግራፍ አውደ ርዕይ ተመልክተዋል። በኪየቭ ሰሜናዊ ምዕራብ ዳርቻ ከምትገኘውና ስሟ 16 ወራት በዘለቀው የፕሬዝዳንት ፑቲን የአፍሪካ የዩክሬን ወረራ ፈጽመዋቸዋል በሚል የሚወነጀሉባቸው እጅግ ከፍተኛ የጭካኔ አድራጎቶች ማሳያ ተደርጋ በመታይ ላይ ባለችው ከተማ በመቶች የሚቆጠሩ ንጹሃን ዜጎች ባሉበት ስፍራ ከተከበቡ በኋላ ባነጣጥሮ ተኳሽ ጥይት ተደብድበው ተገድለዋል። ይህ እንዲህ እንዳለ ራማፎሳ መሪዎቹ ከቤተክርስቲያኒቱ ቅጥር ግቢ ውጪ ካለ ስፍራ የመታሰቢያ ሻማ ካስቀመጡ በኋላ ባሰሙት ንግግር የማንም ሰው ሞት ሁላችንንም ያሳንሰናል ሲሉ ለዩክሬኑ ጠቅላይ አቃቤ ሕግ አንድሬ ኮስቲን ገልጠዋል። የዛምቢያው ፕሬዝዳንት ሃካይንዴ ሂቺሌማ በበኩላቸው ሕይወት ሁለንተናዊ ነው፣ እናም የዩክሬናውያን ሕይወት፣ የሩሲያውያን ሕይወት፣ የሁሉንም ሕይወት መከላከል መጠበቅ አለብን ብለዋል። የትኛውም ቦታ የሚፈጠር አለመረጋጋት ሁሉም ቦታ ከተፈጠረ አለመረጋጋት ይቆጠራልም ብለዋል። ሰብአዊነት አንድ ነው፣ ስለዚህ ልማትን ለማራመድ ሁላችንም በሰላም ጸጥታና መረጋጋት ላይ ትኩረት ልናደርግ ይገባል ብለዋል። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 9 2015 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት።
በጣም ይከብዳል ፈተናው በእውነት። እናዚህ ቦታ ላይ እኔ ዘመር ለራስ የለኝም ነበር ብቻ የነወለኩት።
እርዳታ ወደኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ይዘህ ከባድ ነው። በከፋ ሁኔታ ውስጥ ነው የምንገኘው።
በአማራና በትግራይ ክልሎች የሚገኙ ተፈናቃዮችን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። የምሽቱን ስርጭት በመስልና ድምጽ ቅንብር የሚያጅቡልን ሲሳይ አሸናፊና ግርማ ደገፋ ናቸው። የዌብና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውናለች። ዝግጅቶቻችን ከራዲዮ በቴሌቪዥን ስርጭታችን በተጨማሪ amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ለቱ አብይ ርዕሰ ዘገባችን እናቀናለን። በሽብር ወንጀል የተከሰሱ ግለሰቦች ያቀረቡትን የሰብአዊ መብቶች ጥሰት አቤቱታ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን በ15 ቀናት ውስጥ የምርመራ ውጤት እንዲያቀርብ ፍርድ ቤት ትዕዛዝ ሰጥቷል። በአማራ ክልል ከፍተኛ የመንግስትና ባለስልጣናት በመግደል የክልሉን ብሎም የፌዴራሉን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ተጠርጥረው በእስር ላይ የሚገኙ ተከሳሾች በዛሬው ዕለት ችሎት ላይ ቀርበዋል። ተከሳሾቹ በዛሬው ውሎ ለችሎቱ ባሰሙት አቤቱታ የተፈጸመብንን የሰብአዊ መብት ጥሰት ለማስረዳት ቃላችንን በመንሰጥበት ወቅት ፖሊስ ከኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ጋር ተገኝቷል በሚል ሁኔታው ጫና እንደተፈጠረባቸው ገልጸዋል። አቤቱታውን ካሰሙት ተከሳሾች አንዱ ዶክተር መሰረት ቀለሞርቅ እድሜያቸው 67 ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድቤያለሁ፣ ተገርፌያለሁ ካሉ በኋላ ይህንን አስመልክቶ ለኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። ድርጊቱ ትክክል እንዳልነበረ የተቹት የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ይቅርታ ጠይቀዋል። ችሎቱ ሌሎች የመብት ጉዳዮችን አዳምጦ ትዕዛዝ ሰጥቷል። ኬኔዲ አባተ ዝርዝሩን ይነግረናል።
በነ ዶክተር ወንደሰን አሰፋ መዝገብ ሰኔ 1 ቀን 2015 ዓ.ም ተመረተ። በአቃቤ ሕግ የሽብር ወንጀል ክስ ከተመሰረተባቸው 51 ግለሰቦች መካከል በእስር ላይ የሚገኙት 24ቱ ክስ ከተመሰረተባቸው በኋላ ዛሬ አርብ ሰኔ 9 ቀን 2015 ዓ.ም ተመረተ ለሶስተኛ ጊዜ ችሎት ቀርበው ክርክር ተደርጓል። ባለፈው ሰኞ ሰኔ 5 ቀን 2015 ዓ.ም ተመረተ በነበረው ችሎት ላይ በአቃቤ ሕግ የቀረበው ክስ በፍርድ ቤቱ ሬጅስትራር ማህተም ተረጋግጦ እንዲቀርብ እንዲሁም ክሱን ያዘጋጀው አቃቤ ሕግ ስምና ፊርማ እንዲያርፍበት በቀረቡ ክርክሮች ላይ ብይን ለመስጠት ነበር። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት ለዛሬ ቀጠሮ ሰጠው። በቀረበው ክስና መቃወሚያ ላይ የተደረገውን ክርክር ከተከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ አብራርተዋል።
አቃቤ ሕግ ያዘጋጀው ክስ ተቃውሞ አቅርበን ነበር በክሱ ላይ፣ ምክንያቱም አልተረጋገጠም በሪስትራል በኩል የሚል ነበር። ሁለተኛ ጊዜ ቀጠሮ ላይ ግን ሲመጣ ግን አሁንም አላረጋገጡም። ፍርድ ቤቱ ምንድነው ያለው? ሪስትራል በአካል እስኪ ይናገሩ ያስረዱ ባለው መሰረት የሪስትራል ተወካዮች ቀርበው አስረድተዋል። እኛ ማህተም የምናደርገው አውተንቲኬት የምናደርገው ተከሳሾች በውጭ ሆነው ቀርበው ክሳቸው እንዲሰሙ ለሚደረጉ ነው እንጂ በማረሚያ ቤት ያሉ ወይም በእስር ቤት ያሉ ተከሳሾች ለሚቀርቡ ተከሳሾች አውተንቲኬት አናደርግም የሚል ነው የተነሳው። በእኛ በኩልም የተነሳው ምንድነው? ይሄ ፎርማል ነው። ይሄ እስከዛሬም ድረስ በዚህ በወንጀል ችሎት ላይ ብዙ ልምድ ብዙ ጊዜ ተሳትፈናል፣ ብዙ ልምዶች አለን። እንደዚህ ያለ ነገር ሲገጥመን የመጀመሪያችን ነው። ማህተም ሳይደረግ ሲቀርብ የመጀመሪያችን ነው። ከየት እንደመጡት ምሪት ስለላ አናቀም የሚል ነው ያነሳነው። ፍርድ ቤቱ የሁለታችንን መዝግቦ ብይ ለመስጠት ያው ለሚቀጥለው ሐሙስ ቀጥሮታል።
ፍርድ ቤቱ በዛሬው ችሎት ከተከሳሾች የቀረቡ የሰብአዊ መብቶች ጥሰቶችን እንዲሁም ሌሎች ከመብት ጥያቄ ጋር የተገናኙ አቤቱታዎችንም አዳምጧል። ባለፈው የችሎት ውሎ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ጥሰት ጉዳዮችን መርምሮ እንዲያቀርብ ትዕዛዝ ሰጥቶ የነበረ ቢሆንም ዛሬ ከኮሚሽኑ የቀረቡ 3 ባለሙያዎች የምርመራ ትዕዛዝ ደብዳቤ ለኮሚሽኑ የደረሰው ባለፈው ረቡዕ ሰኔ 7 ቀን እንደሆነ ገልጸው በጊዜው ማጠር ምክንያት የምርመራ ውጤቱ እንዳልደረሰላቸው አስረድተዋል። በተጨማሪም ኮሚሽኑ ተደራራቢ የምርመራ ስራዎች እንዳሉበትና የተከሳሾችን የሰብአዊ መብቶች ጥሰት በተመለከተ የሚደረገው ምርመራ ደግሞ ውስብስብ እንደሆነ ጠቅሰው ውጤቱን ለማቅረብ ተጨማሪ 15 ቀናት ጊዜ እንዲሰጣቸው ጠይቀዋል። ተከሳሾች ተከሳሾችና ጠበቆቻቸው በበኩላቸው የ15 ቀን ጊዜ እንደሚበዛና ማስረጃውን ለክስ መከላከል ተግባር ስለሚፈልጉ ባጭር ጊዜ እንዲደርሳቸው ይደረግ ዘንድ ጠይቀዋል። በተጨማሪም በምርመራ ቃል በመንሰጥበት ወቅት ፖሊሶች ከኢሰመኮ ባለሙያዎች ጋር ሆነው ይከታተሉን ነበር፣ ይህም በእኛም በኮሚሽኑም ላይ ጫና የሚያሳድር በመሆኑ እርምት ይደረግበት ሲሉ ሁለት ተከሳሾች አቤቱታ አቅርበዋል። አቤቱታውን ካሰሙት አንዱ የሆኑት ዶክተር መሰረት ቀለመወርቅ እድሜያቸው 67 ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድብ ያለው ተገርፍ ያለው ይህን ችሎቱ እንዲያውቅልኝ እፈልጋለሁ ብለዋል። ይህን አስመልክቶ ለኢሰመኮ ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። በዚህ ምላሽ የሰጡት የኢሰመኮ ባለሙያዎች በበኩላቸው ፖሊስ በወቅቱ በቦታው የነበረው የቅሬታ አቅራቢው ፈቃደኝነት ተጠይቆ ፈቃደኛ በመሆናቸው ነው ብሏል። ሆኖም ተከሳሹ ቃላቸውን በሚሰጡበት ጊዜ ፖሊስ መኖር እንዳልነበረበትና የኮሚሽኑ አሰራርም እንደማይፈቅድ የተናገሩት የኢሰመኮ ባለሙያዎች ለተፈጠረው ስህተት ችሎቱን ይቅርታ ጠይቀዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ኢሰመኮ ለተከሳሾች የሰብአዊ መብቶች ጥሰት ጉዳይ ቅድሚያ ሰጥቶ ምርመራውን እንዲያደርግ በማሳሰብ ውጤቱን ለሰኔ 23 ቀን ከተቻለም ከዚያ አስቀድመው እንዲያቀርብ ትዕዛዝ ሰጥቷል። የኢሰመኮ ባለሙያዎችም ኮሚሽኑ ጉዳዩን በፈጣን ምላሽ ፕሮግራሞቹ ስር አካቶ በማየት በተባለው ጊዜ አሊያም ከጊዜው አስቀድሞ ውጤቱን እንደሚያደርስ አረጋግጠዋል።
የሰብአዊ መብት ጥሰትን በተመለከተ በተለይ በእነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል፣ ደርሶታል፣ ሆኖም ግን ውጤቱ አልመጣልንም የሚል ነበር በእነ ዶክተር መሰረት የቀረበው። በሰብአዊ መብት ኮሚሽን በኩል የቀረበው ምንድን ነው? እነዚህን ተከሳሾች ፖሊስ ባለበት ሳይሆን ብቻቸው እንደሚያነጋግራቸው፣ ይህም ማየውን ከሆነ ግን መተው የፍርድ ቤቱን ትዕዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትዕዛዝ ሰጥቶ ለሚቀጥሉት 15 ቀናት እናደርሳለን የሚል ነበር። በእኛ በኩል ደግሞ 15 ቀናት በዛ የሚል ነበረ። ቢሆንም ግን ሪዝነብል ምክንያታዊ በሆነ መልኩ ፍርድ ቤቱም ተገንዝቦ በ15 ቀን ውስጥ እናደርሳለን፣ ከ15 ቀን በፊት እንደውም ከደረሰልን እናስገባለን የሚል እንትን ነው።
ተከሳሾች በዛሬው ችሎት ካነሷቸው ሌሎች ጉዳዮች መካከል የተፋጠነ ፍትህን መጠየቅ ይገኝበታል። ዘጠነኛ ተከሳሽ የሆነው የብዙሃን መገናኛ ባለሙያው ዳዊት በጋሻው የፖለቲካ እስረኞች ነን፣ እዚህ ያለነው ጋዜጠኞች፣ የመብት ተሟጋቾች፣ የሲቪክ ማህበራት መሪዎችና ፖለቲከኞች ነን ካለ በኋላ በእስር እንድንቆይ የተደረግነውም የአገሪቱን ወቅታዊ ሁኔታ እንዳንከታተል ነው፣ የአማራን ቀጣይ ጣፈንታ በሚወስኑ ጉዳዮች ላይ እንዳንሳተፍ ተፈልጎ የፍትህ ስርዓቱ እየተጓተተ ነው የሚል ቅሬታ አቅርቧል። መንግስት በዳኞች ላይ ጫና ሊያሳድር ይችላል የሚል ስጋትም ከእስረኞቹ ተነስቶ በችሎቱ የተሰየሙት ዳኞች በሰጡት ምላሽ ስራችንን በነጻነት ነው የምናከናውነው፣ ከዳኝነት ነጻነት አንጻር ምንም ስጋት ሊገባቸው አይገባም ብለዋል። ተከሳሾቹ ለቀረበባቸው ክስ ከተያያዙ ማስረጃዎች መካከል የድምጽና ሌሎች ፋይሎችን የያዘ ፍላሽ የሚገኝበት ሲሆን ፍላሹ የተሰጣቸው ተከሳሾች ማስረጃውን ለመመልከትና ለማድመጥ ይችሉ ዘንድ ግን ወደ እስር ቤቱ ይዘው መግባት እንዳልቻሉ ገልጸዋል። ይህ ትዕዛዝ ለምን እንዳልተፈጸመ የተጠየቁት የፖሊስ ኮማንደር መመሪያቸው ምንም አይነት ኤሌክትሮኒክስ ይዞ መግባት እንደማይፈቅድ ጠቅሰው የፍርድ ቤቱን ትዕዛዝ በማሳወቅ ፈቃድ ይሰጥ እንደሆነ የጠየቋቸው የበላይ አካላትም ባለመፍቀዳቸው እንደሆነ አመልክተዋል። አቃቤ ሕግ በበኩሉ ተከሳሾቹ የሚገኙባቸው እስር ቤቶች በፍላሽ የተያዙ ድምጽና ሌሎች ፋይሎችን ለመመልከት በተለያየ ምክንያት አመቺ ስለማይሆኑ ወይም ምቹ ሁኔታ ስለሌለ ክሱ ተሰምቶ ውሳኔ ከተሰጠ በኋላ ትዕዛዝ እንዲሰጥ ጠይቋል። ችሎቱ የአቃቤ ሕግን ጥያቄ ውድቅ በማድረግ ተከሳሾቹ ታስረው የሚገኙባቸው የፖሊስ ተቋማት ለተከሳሾቹ በፍላሾቹ ላይ ያሉ ፋይሎችን የሚከታተሉበት በቂ ጊዜ፣ ቦታና ቁሳቁስ እንዲያመቻቹ ትዕዛዝ ሰጥቷል። በ51ዱ ተከሳሾች ላይ በ71 ገጾች የቀረበው የአቃቤ ሕግ ክስ ተከሳሾቹ መነሻችን አማራ፣ መድረሻችን ኢትዮጵያ በሚል የፖለቲካና የሪዮት ዓላማቸውን ለማራመድ የሽብር ድርጊት ፈጽመዋል ሲል ወንጅሏል። በዚህም ከ217 በላይ ለሚሆኑ ሰዎች ሞት ምክንያት እንደሆኑ ያስረዳል። ከ51ዱ ተከሳሾች መካከል 27ቱ በሌሉበት የተከሰሱ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ የአርብ ምሽት ዝግጅታችን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሆሮ ጉድሩ ዞን ሙሩ ወረዳ የርሻ ስራ በማከናወን ላይ የነበሩ አምስት አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ ጥቃቱ የተፈጸመው የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች መሆኑን ገልጸዋል። በወረዳው ውስጥ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ በተጠቀሰው አካባቢ የሚገኙ የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ገልጸዋል። የዞኑ አስተዳደርና ጸጥታ ጽፈት ቤት ኃላፊ በኡሙሩ ንጹሃን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ ላገኘንም ብለዋል። ናኩሩ መልካ ዝርዝሩን ያጋራናል።
በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አሙሮ ወረዳ የሲደን ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ግንቦት 30 ቀን 2015 ዓ.ም ተመረተ ከጃር ደጋጃርቴ ወረዳ የመጡ ታጣቂዎች ንጹሃን ሰዎችን ገለዋል ሲሉ ለአሜሪካ ድምጽ በስልክ ገልጸዋል።
ጃርቴ ጃር ደጋራት ዱለኒ ቁፈኒ በቃ ወዴ ሰጀደሙ ኒዛኒ ባይናን ጅራዲ ያቹ ሲደን በክጀደም ኩኒ አሙሩ ቁፈኒ ቲካኒዛኒ
የተመቱት አምስት ሰዎች ናቸው። አራት ወንዶች ናቸው። አንደኛዋ ሴት ከልጇ ጋር የተሰዋች ነች። ጥቃቱን ያደረሱት ደግሞ የታጠቁ የአማራ ጽንፈኞች ናቸው። የደቦ ስራ ነበር። ቤቱን ከበው ነው ያየናቸው። በዚያ ምሽት ተመልሰው መጥተው ሀብት ዘርፈው ሄደዋል ነው ያሉት። ከጥቃቱ በኋላ ከአካባቢው በመፈናቀላቸው በአቅራቢያው በሚገኘው ኦቦራ በሚባል የወረዳ ከተማ ውስጥ እንደሚገኙ የገለጹልን ስማቸው እንዳይጠቀስ የጠየቁ ግለሰብ በታጣቂዎቹ ደርሷል ያሉትን ጥቃት ያስረዳሉ።
ታይኒ ሲደንቸ ዘጣሚ ኡማንዲ ቼኛው ዶዳቦን ለጀታጅሩ ወራን አማራ ፍንታሊ ካንጀራ ሙዱቴ ኡማተኛ
ሲደን ውስጥ የተደረገው ድርጊት የኛ ህዝብ የደቦ ስራ እየሰራ ጽንፈኛ የሚባል የአማራ ጦር መጥቶ አምስት ሰው ገደለብን። ዱሬ ረናና ልጃቸው ከተማ ያደታና አለማዩ ያደታ ከልጁ ጋር በእለቱ በደቡብ ቦታ ነው የተገደሉት። ደረጀ ጡፌራ የተባለ ግለሰብን ታጣቂዎቹ ይዘውት ሄደዋል። ይኑር ይሙት አናውቅም ነው ያሉት። በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከታጣቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ፣ ባለፈው ሳምንት በአሙሩ ተፈጽሟል ስለተባለው ጥቃት ግን በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ዑመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ገልጿል።
እዛ የሚኖሩ አማራዎች አሉ አገራቸው ስለሆነ እና እነሱ እንዳውም በየጊዜው ጥቃት ነው እንጂ የሚደርስባቸው እነሱም ደግሞ እንደዚህ ያለ ነገር ይሰራሉ ይገላሉ የሚል ነገር የለም። ይሄን በውሸት የተሰራጨ ነገር ይመስለኛል። እንዳውም ብዙ ጊዜ አንዳንድ ጥቃት ሲያስቡ እንደዚህ ያለ ነገር ያሶራሉ።
የዞኑ አስተዳደርና ጸጥታ ጽፈት ቤት ኃላፊ አቶ አቢሳ ቀና በአሙሩ ንጹሃን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ አላገኘንም ካሉ በኋላ ጽንፈኞች የሚሏቸው ታጣቂዎች ዘረፋ እንደሚፈጽሙ ገልጸዋል።
ከረረት ወደ ፈነጉል ሁሉ እነማን ሲደርብ ከፈሳ
ሲደም በተባለ ቦታ በንጹሃን ሰዎች ላይ ግድያ ስለመፈጸሙ የሚያሳይ የተጣራ መረጃ የለኝም። ነገር ግን ችግር እንዳለ ይታወቃል። ከጽንፈኞች ጋር ተያይዞ ችግር አለ። በተለይ ከአማራ የወጡ ነገር ግን የአማራን ህዝብ የማይወክሉና ራሳቸው ጥቅም ሲሉ ዝርፊያ የሚፈጽሙና የህብረተሰቡን ከብቶችም ዘርፉ ይታያሉ። ህዝብን ከህዝብ ጋር ለማጋጨት የሚጥሩ አሉ። ይህን ለመቆጣጠር ደግሞ መንግስት እየሰራበት ይገኛል። በፊት የህዝብ መፈናቀል አስከትለው ነበር። ነገር ግን ህዝቡ ሲዳን ወደ ተባለው ስፍራ ተመልሷል። አልፎ አልፎ የሚታየውን ችግር ለመፍታትም መንግስት እየሰራ ነው። ህዝቡ ወደ ልማቱ እየተመለሰ ስለመሆኑ መረዳት ያስፈልጋል። ችግሮቹን በሰላማዊ መንገድ ለመፍታት በሀገር ሽማግሌዎች በኩል እየተሰራ ነው።
አቶ አብዲሳ ህዝቡ ወደ አካባቢው ተመልሶ የእርሻ ስራውን ያከናወነ ነው። መንግስት የጸጥታ ኃይሉን እስከ ቀበሌ በማሰማራትና በህዝቡ መካከል ውይይት በማካሄድ እየተሻሻለ ያለውን ሰላም ዘላቂ ለማድረግ እየሰራ ነው ሲሉ ገልጸዋል። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ አቶ ዑመር ግን በአሁኑ ወቅት ጥቃት እየደረሰባቸው ያሉት የአማራ ተወላጆች ናቸው ብለዋል።
በአጠቃላይ በኢትዮጵያ ውስጥ በሚባል ደረጃ በተለይም በኦሮሚያ ክልል አሁን ደግሞ እንዳለ በአማራ ክልል ውስጥ የአማራ ህዝብ ጥቃት እየተፈጸመበት ነው። አንደኛ ከስርዓቱ፣ ሁለተኛ ከአጋሮቹ፣ እና የስም ቦታ ቢሆን አማራው ጥቃት እየደረሰበት ስለሆነ ራሱን የመከላከል መብት አለው ዓለም አቀፍ መብት ነው ይሄ ደግሞ እና እዚህ ላይ ምንም ጥያቄ ሊነሳበትም አይገባም ምናልባት በመራቦ ለካ በኩል እዛ ያለው ህዝብ ተደጋግሞ ጥቃት ስለደረሰበት ራሱን እየተከላከለ ከሆነ በጣም ጥሩ ግን እኛ አይመስልንም ይሄ
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የክልሎች ክትትልና ምርመራ ዘርፍ ኃላፊ አቶ ኢማድ አብዱል ፈታ በአሙር ወረዳ ተፈጽሟል ስለተባለው ጥቃት ኮሚሽናቸው ያውቅ እንደሆነ ጠይቀናቸው ነበር
ሀሌላ መራወተ ምዝረን ከን አከው ደስተነቶ ደስተነ
አሁን ተፈጸመ ስለተባለው ጥቃት በአከባቢው ካለው ተጨባጭ ሁኔታ አንጻር አንዱ እንደ መረጃነቱ መረጃ ይኖርን እንጂ ወደ ታች ወርደን ያጣራነው ነገር የለም
አቶ ይማድ በተለይ በእምራብ ኦሮሚያ የመንግስትን ኃይሎች ጨምሮ ሌሎችም የታጠቁ ኃይሎች በሚያደርሱት ጥቃት ንጹሃን ዜጎች ህይወታቸውን እያጡ እንደሆነና ግጭት እንዲቆም በተለያዩ ጊዜያት ማሳሰባቸውን አስታውቀዋል
ወደደብስኔ ኢፍሳፊ ሪፖርት ይዋንገረገራ ባሳቱር ከሰጥ ያካካ
በተደጋጋሚ ባወጣናቸው ሪፖርቶችና መግለጫዎች ለማንሳት እንደሞከርነው በኦሮሚያ ውስጥ ባለው ግጭት በተለይ በእምራብ ኦሮሚያ ውስጥ በሚከሰቱ ግጭቶች የመንግስት ኃይሎችን ጨምሮ በተለያዩ ኔታዎች ታጥቆ የሚንቀሳቀሱ አካላት በልዩ ልዩ ብሔር ንጹሃን ተወላጆች ላይ ጥቃት ፈጽመዋል አሁንም እየፈጸሙ በመሆናቸው ከቀድሞው የቀጠለና አዲስ ነገር አይደለም ሰላም እንዲወርድና ጥቃቱ እንዲቆም ለችግሩ መፍትሄ የሚሆን ውይይት እንዲካሄድ በተደጋጋሚ ስናሳስብ ቆይተናል
በሌላ በኩል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በኦሮሚያ ክልል በተለይም በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች ውስጥ የቀጠለው ግጭት ለንጹሃን ሰዎች ግድያና መፈናቀል መንስኤ ስለመሆኑ ትናንት ባወጣው ሪፖርት ገልጿል በተለይም በሆሮ ጉድሮ ወለጋ ዞን አሙሩና ጃርደጋ ጃርቴ ወረዳዎች እንዲሁም በምስራቅ ወለጋ ኪረሙ ወረዳ ባለፉት በርካታ ቀናት በደረሰው ጥቃት ንጹሃን ሰዎች መገደላቸውንና መፈናቀላቸውን ማስተባበሪያ ቢሮ ሲያመለክት ከባለድርሻ አካላትና ከአካባቢው ባለስልጣናት ጋር በመሆን በደረሰው መፈናቀል ዙሪያ መረጃ ለማሰባሰብ እየሰራ እንደሆነ አስታውቋል። በአካባቢው ካለው የጸጥታ ችግር አንጻር የሰብአዊ ድጋፎች ተደራሽነት ውስን እንደሆነ በመግለጽ ሰብአዊ ድጋፎችን ማድረስ ቅድሚያ ሊሰጠው እንደሚገባ ገልጿል። የሰብአዊ ጉዳዮች ማስተባበሪያ ቢሮ በአካባቢው ጥቃት ስለመድረሱ እንጂ ጥቃቱ በማንና በእነማን ላይ እንደደረሰ የጠቆመው ነገር የለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን በእጅጉ አመሰግናለሁ። የአሜሪካ ድምጽ የአርብ ምሽት ዝግጅቶች ይቀጥላሉ። ወደ ቀጣዩ ዘገባ ስናመራ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኒቻር በግጭቶች ምክንያት ከላሳኖድ አካባቢ ተፈናቅለው በኢትዮጵያ እየኖሩ ያሉትን ሶማሊያውያን ስደተኞችን ለመርዳት የገንዘብ እጥረት እንደገጠመው አስታውቋል። ተቋሙ ስደተኞችን ለመርዳት 116 ሚሊዮን ዶላር እንደሚያስፈልግ ቢያስታውቅም ከዚህ ውስጥ የተገኘው ግን 2% ብቻ እንደሆነና ከፍተኛ የገንዘብ እጥረት እንዳጋጠመው ለአሜሪካ ድምጽ በላከው መግለጫ አስታውቋል። በዚህ ሳቢያ አብዛኞቹ ስደተኞች ያለምንም መጠለያ በሜዳ ላይና በዛፎች ስር ተጠልለው ኑሯቸውን በመግፋት ላይ እንዳሉ ተገልጿል። ስለመግለጫው ማብራሪያ የሰጡት የተቋሙ የኢትዮጵያ ተወካይ ማማዶ ጃብ ባልዴ ዓለም አቀፍ ለጋሽ ድርጅቶችና የግል እርዳታ ተቋማት ለዚህ ችግር ትኩረት እንዲሰጡ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ዝርዝሩአለው።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በዚህ ሳምንት ባወጣው መግለጫ በሶማሊላንድ በተከሰተው ግጭት የተነሳ ከላሳኖድ አካባቢ ተፈናቅለው ወደ ኢትዮጵያ ለገቡ ሶማሊያውያን ስደተኞች ሲያቀርበው የነበረው የነፍስ አድን እርዳታ በገንዘብ እጥረት ምክንያት መስተጓጎሉን አስታውቋል። ተቋሙ ከዚህ ቀደም በኢትዮጵያ ሶማሊ ክልል የሚገኙትን ከ100,000 በላይ የሆኑ ሶማሊያውያን ስደተኞችን ለመርዳት የ116 ሚሊዮን ዶላር የእርዳታ ጥሪ ቢያቀርብም ከዚህ ውስጥ እስካሁን ድረስ የተገኘው 2% ብቻ እንደሆነ አመልክቷል። በዚህም ምክንያት ያደገ ያለውን የስደተኞቹን ፍላጎት ማሟላት አልተቻለም ብሏል። ከሶማሊያ ወደ ኢትዮጵያ ከገቡ ከ100,000 በላይ ስደተኞች መካከል የተወሰኑት ወደ አካባቢው ማህበረሰብ እንደተጠጉና 20,000 ያህሉ ደግሞ በሶማሊ ክልል ሚርቃን በተባለ መጠለያ ጣቢያ እየኖሩ እንዳሉ የተቋሙ መግለጫ አመልክቷል። ብዙዎቹ ግን እንዲሁ ሜዳ ላይ ተበትነውና በዛፍ ስር ተጠልለው እየኖሩ በመሆናቸው ለተለያዩ ጥቃቶች መጋለጣቸውን ገልጿል። ከመጠለያ እጥረት ባሻገርም በአሁኑ ጊዜ ያለው የምግብ የመጠጥ ውሃና የሕክምና አገልግሎት በቂ አይደለም ይላል። በመግለጫው የተጠቀሱት የዩኤንኤችሲአር የኢትዮጵያ ተወካይ ማማዱ ጃባልዴ ለስደተኞቹ በእጅጉ አስፈላጊ የሆነውን የነፍስ አድን እርዳታ በማቅረብ በጊዜው መርዳት ካልተቻለ አስከፊ ሰብአዊ ቀውስ ሊፈጠር ይችላል ሲሉ አሳስበዋል። ይህ ከመከሰቱ በፊት የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ተማጽነዋል። በስደተኞች ጉዳይ ላይ በሚመክር በአንድ የባለ ድርሻዎች መድረክ ላይ የተገኙት የኢትዮጵያ ተወካዩ ማማዱ ጃባልዴ የእርዳታ ጥሪው ሁሉንም አካላት እንደሚያካትት ለጋዜጠኞች ተናግረዋል።
Close to 100,000 refugees have been received in the country.
ከላስ አኖድ ወደ 100,000 የሚጠጉ ስደተኞችን ኢትዮጵያ ተቀብላለች። ስደተኞቹ ባረፉበት ቦታ ያከባቢው ማህበረሰብና የክልሉ ኃላፊዎች ስደተኞቹን በመርዳት ምላሽ እየሰጡ እንደሆኑ ተመልክተናል። ይህ ድጋፍ እንዲቀጥል እንፈልጋለን። ግን ደግሞ ስደተኞቹና ያከባቢው ማህበረሰብ በአግባቡ እየታገዙ አይደሉም። በሳምንቱ የእርዳታ ተማጽኖ ያቀረብኩትም ለዚህ ነው። ይህ የእርዳታ ጥሪ ለዓለም አቀፉ ማህበረሰብና ለጋሽ ድርጅቶች ብቻ ሳይሆን መልእክቱ ለግል እርዳታ ሰጪዎችና ለግሉ ዘርፍም ጭምር ነው።
በኢትዮጵያ ካለው የስደተኞችና የሀገር ውስጥ ተፈናቃዮች ብዛት አኳያ በሀገሪቱ ያስቸኳይ የእርዳታ ፍላጎት እያደገ መምጣቱን ያመለከተው የዩኤንኤችሲአር መግለጫ አቅርቦቱ ግን በእጅጉ ውስን እንደሆነ ገልጿል። በስደተኞች ጉዳይ የምክክር መድረኩ ላይ የተገኙት የኢትዮጵያ የስደተኞችና ከስደት ተመላሾች ዋና ዳይሬክተር ተስፋሁን ጎበዛይ ኢትዮጵያ ከያቅጣጫው ስደተኞችን እየተቀበለች እንደሆነ ተናግረው የእርዳታ ፍላጎታቸውን ግን ማሟላት አልተቻለም ይላሉ። በቅርቡ የአሜሪካ ዓለም አቀፍ የተራድኦ ድርጅት USAID ያሳለፈው የእርዳታ ማቋረጥ ውሳኔም ችግሩን እንዳባባሰው ገልጿል።
በዚህ የፈረንጆቹ 2023 ሁለት ኢንፍሌክሶችን አስተናግደናል። የመጀመሪያው ላሳኖድ አካባቢ በተደረገ በነበረው ግጭት ምክንያት የተፈናቀሉ ናቸው። ሁለተኛው ፍልሰት ወይም ፍሰት ደግሞ አሁን ከሱዳን እየመጣ ያለው ነው። ሱዳን ያው ትልቅ ሀገርም ስለሆነች በጦርነቱም ከቀጠለ ብዙ ሰው ሊፈልስ ይችላል የሚል ስጋት አለ። እስካሁን ባለው ሁኔታ 10,000 የሚሆኑ ስደተኞች የሱዳንና ኤርትራ ዳን የነበሩ የኤርትራ ስደተኞች ማለት ነው ወደ ኢትዮጵያ ድንበር አቋርጠው ጥገኝነት ጠይቀዋል። እነዚህ ሁለት ጊዜያዊ ኢመርጀንሲዎች ከዚህ በፊት በበጀት አመቱም ያልታሰቡ በነበረው ሂደትም ያልታሰቡ በመሆናቸው ተጨማሪ ሪሶርስ ማግኘት የግድ ብሏል። ግን በተለያየ ጊዜ መግለጫ ስንሰጥ እንደተሰማውና ዳያችሁት ተጨማሪ ሪሶርስ ማግኘት በጣም ከባድ ሆኗል። በዚህ ምክንያት ምላሽ ለመስጠት የተቸገርንበት ሁኔታ ነው ያለው። በተለይ ከምግብ ጋር በተያያዘ ያው የዚህ የስደተኛ ኦፕሬሽን ከፍተኛ ድጋፍ ሰጪ የነበረው USAID በሚታወቁት ምክንያት አጠቃላይ ለኢትዮጵያ ያለውን ድጋፍ ለጊዜው አቁሞታል። በዛ ምክንያት ስደተኞች ሙሉ በሙሉ አሁን ከቀለብ ውጪ ሆኖ ነው ያሉትና ላሳኖድ ብቻ ሳይሆን ሌሎች ያስተዳደሩ ስደተኞች ከፍተኛ የሆነ ተግዳሮት ገጥሟቸዋል የሚለው ለመግለጽ ነው።
ኢትዮጵያ በአሁኑ ጊዜ በዋናነት ከኤርትራ፣ ከሶማሊያ፣ ከደቡብ ሱዳንና ከሱዳን የመጡ ከአንድ ሚሊዮን በላይ ስደተኞችን እንደምታስጠልል በመድረኩ ላይ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ፍርጭታችንን ነው ያዳመጣችሁ የምትገኙት ተመልካቾቻችን እንዲሁም አድማጮቻችን። በኢትዮጵያ አቆጣጠር አሁን እንግዲህ የስቱዲዮ ሰዓታችን እንደሚያመላክተን ከምሽቱ 3 ሰዓት ከ33 ደቂቃ ነው። እዚህ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ33 ደቂቃ ነው። ወደ ሁለተኛው አጋማሽ ዝግጅታችን እንሻገራለን። የሁለተኛው አጋማሽ የመጀመሪያ ጥንቅራችን የወላጆች ፈተና በደብረ ብርሃን መጠለያ ጣቢያ ይሰኛል። በደብረ ብርሃን መጠለያ ጣቢያዎች የሚገኙ መጫቶች በአሳሳቢ የምግብ የሕክምናና የመጠለያ ችግር ውስጥ እንደሚገኙ ተናግረዋል። መስፍን አራጌ መጠለያ ጣቢያውን ጎብኝቷል።
ወይዘሮ ለምለም ወንዳፍራሽ ከምስራቅ ወለጋ ዞን ሲቡሶሬ ከተባለ አካባቢ የስድስት የአስርና የ14 ዓመት ዕድሜ ካላቸው 3 ልጆቻቸው ጋር ተፈናቅለው ደብረ ብርሃን የደረሱት በያዝነው ዓመት ህዳር ወር ላይ ነው።
ገጠር ነበር የምንኖረው። ዋማ ይባላል። አዎ፣ ወለጋ። ከዋማ ስሬ ሲያባርሩ ስሬ ከተማ ወጣ፣ ወረዳዋ ማለት ነው። ከወረዳው ደግሞ እዛ የተወሰነ ቀን ተቀምጠ ወደዚህ መጣ፣ ወደ ደብረ ብርሃን። ደብረ ብርሃን መጥተን የቻይና ካምፕ ተጠልለን ያለ ነው።
የአራት ወር ነፍሰ ጡር ሆነው ከቀያቸው የወጡት ወይዘሮ ለምለም አራተኛ ልጃቸውን በደብረ ብርሃን ቻይና መጠለያ ካምፕ ውስጥ ከወለዱ ገና 2 ወራቸው ነው።
በጣም ይከብዳል ፈተናው በእውነት። እናዚህ ቦታ ላይ እኔ ዘመድ ለራሱ የለኝም ነበረ፣ ብቻዬን የወለድኩት። ያለ ሰው ማለት ነው። ምጥ ያው ብቻዬን የምተኛው ከዚህ ከሴቷ ህፃን ጋር እና ዘመዶቼ በዚህ በቅርብ ያሉም ነበረ። ለሊት ላይ ለሌላ ሰው ደውዬ አምቡላንስ እስከሚመጣ ድረስ ያወጣ ደፈኝና ወለድኩ። ይሄም አልነበረም የሆነ እንትን ቤት ነበር የማዳበሪያ ምናምን ቤት በስርዓት አልተሽፎንም ነበር ማዳበሪያው። እና እዛ ተወለድኩ በኋላ ልጅቷ ተወለደች አምቡላንስ መጣ። ከመጣ በኋላ ያው እና ልጅቷ ተነስተለይ እንግዲህ ልጅ ደግሞ እዛው ሐኪም ቤት ሆስፒታል ጤና ጣቢያ ነው ያለኩት ማለት ነው።
ለመውለድ ምቹ ባልሆነ መጠለያ ውስጥ በቂ የምግብ አቅርቦት ሳያገኙ አራስ መሆን ከባድ እንደሆነ ይናገራሉ።
በእርግዝና ምንም የተረዳነው ነገር የለም ምንም። ያው መጠለያ እንኳን ሰጡንም ያው ዘበኛ ነው ይሄን ቤት እንኳን ሰጠች እስካሁን ድረስ ምንም የሰጡን ነገር የለም። ምንም የተማላው ነገር የለም ማለት በዚህ በእንትን በዳታ በኩል ምንም የተረዳው ነገር የለም።
ወደ ደብረ ብርሃን ከመምጣታቸው በፊት 3 ልጆቻቸውን ሲወልዱ ያራስ ወጉ እንዳልተጓደለባቸው የሚናገሩት ወይዘሮ ለምለም አሁን ግን ሁሉም ነገር እንደከበዳቸው አልደበቁም።
እንዴ የዛን ሰዓትማ በስርዓት ነው የታረስኩት በቤቴ ላይ ነው የሰው ማሳ ነበር የምናርሰው እርሻ ያው እንዳቅማችን እንግዲህ በቤታችን ላይ ታርሰናል። አው ያሁንና የዛን ጊዜው ደግሞ ምንም አይመጣጠንም በምንም አይነት።
የሶስት ልጆቻቸው አባት ምስራቅ ወለጋ ውስጥ በተከሰከሰው የጸጥታ ችግር በሰው እጅ ህይወታቸውን እንዳጡ የሚናገሩት ወይዘሮ ለምለም የአራተኛ ልጃቸው አባትም መፈናቀሉ ባስከተለባቸው ፈተና ተማረው ወደማያውቁበት ቦታ ጥለዋቸው እንደሄዱ ገልጸዋል። ይህም የመፈናቀል እንግልት ካደረሰባቸው አካላዊ ጉስቁልና ባሻገር ለስነ ልቦና ጫና እንደዳረጋቸው ተናግረዋል።
አረ በጣም ነው መስግረው ይሄ መፈናቀል እንግዲህ ይሄው ልጅ ከአባቱ ላይ ልጅ ከእናቱ ላይ እየተለየ ባል ከሚስቱ እየተለየ ይሄው ያያችሁት ነው እንግዲህ እንደተለያየ እየተለያየ ነው።
የወይዘሮ ለምለም ቅርብ ቤተሰብ እንደሆኑ የሚናገሩት ሚካያስ ጉርባው ወላዷ በርግዝናቸው ወቅትም ሆነ ከወለዱ በኋላ አስቸጋሪ ጊዜያትን ማሳለፋቸውን አውስተዋል።
ሰከመታች በቅርብ ጊዜ ነው መጣች ከመጣች በዚህ ማረፍ ያለ ራስ ወጣ በግድ እዚህ ለምን ነው እዚህ ለራስ እንድትወድቅ ያደረገውና የወለደች ጊዜ ለራሱ ሜዳ ላይ ነበር የወለደች ከዛ ለምን ነው የሆነ ዘበኛ ነበር ስለምን ነው እዚህ ቦታ ያስጠጋለ ራስ በግድ አልቅስ ነው ለምንና በጣም ችግር ላይ ነው ያለነው።
መፈናቀል ለፍች ምክንያት የሆነ እንደመጣ አቶ ሚካያስ ተቆሞ ይህም ዋና ተጎጂዎቹ ሴቶችና ህፃናት ናቸው ብለዋል።
ባለቤቷ መጥቶ እዚህ ከሷ ጋር ይርዳት አይደለም በነገራችን ላይ ብዙ ትዳሮች እዚህ ጋር እየፈረሱ ነው ያሉት በተለያየ ምግብ እርዳታም ሆነ በተለያየ እዚህ ጋር ተጽኖች አሉ። ሶሻል ላይፍ እዚህ ጋር በጣም አስቸጋሪ ነው ያለው በዛ ምክንያት የብዙ ትዳሮች እየፈረሱ ነው ያለው ከምግብም አንፃርም ብዙ አልመስማማት እየተፈጠሩ ያለ ነው።
ከምስራቅ ወለጋ ዞን ዋዩ ጡቃ ወረዳ ልዩ ስሙ መኮፋ ከሚባለው አካባቢ የመጡት ካሳነሽ ሐሰን ደግሞ ከቀያቸው ተፈናቅለው በሽሽት ላይ ባሉበት ወቅት መንገድ ላይ መውለዳቸውን ይናገራሉ።
እኛ እዚህ የመጣነው አሁን ቅርብ ጊዜ ነው ግን ታዛ ቦታችን ተፈናቅለን እዛ ወረዳ ጉቴ ወረዳ ላይ ነበር የተቀመጥነው። እቺን መጥታይጀ ማለት ነው ያው ሰው ትቶ ሲመጣ ነውልደኝ ማጥቼ በመንገር ነው የተወለደችው። አሁን እዛን ጊዜ ተጨናነቀን የስዴፍም ጉቴ ላይ ጣሉ በተሰዎች ጥለው ይመጡ ሌሎችም አሁን ባለቤቴና ልጅ ነበሩ ያሉት እነሱ እዛ አስተምነው አዲ ነው አሁን ትንሽ ይረጋጋል በአገራቸው ላይ ይመለሳል ሲሉን እዛው እየተቀመጥን ያለን የማይሆን ነገር ሲሆን በቃ በማራ ላይ ጫና ሲፈጠር ወደዚህ መጣና አሁን የሚካኤል ነወራችን ያለፈ።
እናቶቹ በቂ ምግብና መጠለያ ለማግኘታቸው በህፃናት ውድገትም ሆነ በእነርሱ ጤና ላይ ተጽኖ እንዳይፈጠር ስጋታቸውን ገልጸዋል። ወይዘሮ ለምለምም ሆኑ አቶ ሚካያስ በዚህ ሁኔታ እስከመቼ ይዘለቃል የሚል ጥያቄም ያነሳሉ።
ብቻ እዚህ ጋር እኔ እንደዚህ እስከመቼ ህዝቡ እንደዚህ በጣም እየተሻሸ በልመና ላይ እስከመቼ እንደሚኖር በጣም እየገረመኝ ነው እኔ ለራሱ እና ፈጣሪ ቢድልን በየቦታችን ላይ ቢመልሰን በጣም ደስ ይለናል።
ብዙ ጥያቄዎችን አቀርባ ግን ጥያቄዎች የተመለሱልን አይደለም ለኛ ይደረጋል ይባላል ግን እኛ ጋር የሚደርሰው ነገር ምንም ነገር የለም።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከአንድ ቀን በፊት ባወጣው ወቅታዊ ሪፖርቱ በደብረ ብርሃን መጠለያ ጣቢያዎች ውስጥ አስቸኳይ የምግብ ድጋፍና የሕክምና ቁሳቁስ አቅርቦት የሚያስፈልጋቸው የሚያጠቡና ነፍሰ ጡር እናቶች እንዲሁም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ቁጥር ጨምሯል። በዚህም የምግብ ድጋፍ አስፈላጊነት አንገብጋቢ ደረጃ ላይ ደርሷል ብሏል። በደብረ ብርሃን ቻይና መጠለያ ካምፕ ውስጥ የሕክምና አገልግሎት የሚሰጡት የጤና ባለሙያው በለጠ አለማየሁ ከሳምንታት በፊት ለአሜሪካ ድምጽ በሰጡት አስተያየት ለሕክምና ከሚመጡት አብዛኞቹ የምግብ እጥረት ያለባቸው ሕፃናትና እናቶች እንደሆኑ ተናግረው ነበር።
አጠቃላይ ግሎባል አኪዩት ማልኒውትሪሽን ምን ነው ወይም እንዳጠቃላይ ሲታይ ከ15% በላይ ነው። እና ከ15% በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል ወይም የዚህ መፍትሄ የመካከለኛ የምግብ እጥረት ያለባቸው ቼዞችን ማኔጅ የሚደረግ ፋፋ ሌላ እሱ ነገር እጥረት አለ።
ከኦሮሚያ ክልል ልዩ ልዩ ዞኖች የመጡ 30,000 የሚደርሱ ተፈናቃዮች በደብረ ብርሃን ውስጥ ባሉ 6 መጠለያ ጣቢያዎች ተጠልለው እንደሚገኙ የከተማ አስተዳደሩ ምክትል ከንቲባ በድሉ ውብሸት መግለጻቸው ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ከሀገር ውስጥ ተፈናቃዮች ጋር የተገናኘ ነው። በትግራይ ክልል ለተራዘመ ጊዜ እርዳታ ያላገኙ ተፈናቃዮች እናቶችና ሕፃናት ከፍተኛ ችግር ላይ መሆናቸውን የትግራይ ሴቶች ማህበር ገልጿል። በመቀለ ሰብአ ካሬ ተፈናቃዮች ማዕከል የሚገኙና በአሜሪካ ድምጽ አስተያየታቸውን የሰጡ ነፍሰ ጡር የሆኑ ተፈናቃዮች እንደተናገሩት ሕፃናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ ቢሰሙም ደርሷቸው እንደማያውቅና ከሶስት ወራት በላይ ያለ እርዳታ አስቸጋሪ ጊዜ እያሳለፉ እንደሚገኙ ገልጸዋል። ሙልጌታ አጽባ የዚህን ጉዳይ ዝርዝር ይነግረናል።
መነሻው በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከተጀመረ ከቀናት በኋላ በህዳር ወር 2013 ዓ.ም ጦርነቱን በመሸሽ ከወልቃይት ወረዳ ማይጋባ ወደ መቀለ ከተማ ተፈናቅላ እንደመጣች የምትናገረው ወይዘሮ ብርጭቆ ሹምየን ያገኘናት በመቀለ ሰብዓ ካሬ የተፈናቃዮች ማዕከል ነው። የአምስት ወር ነፍሰ ጡር እንደሆነች የገለጸችው ወይዘሮ ብርጭቆ ከልጇና ከባለቤቷ ጋር በማዕከሉ እየኖረች እንደሆነ ተናግራለች። ለተፈናቃዮቹ እየቀረበ ያለው ሰብአዊ እርዳታ በጣም አነስተኛና ለረጅም ጊዜ እየዘገየ የሚሰጥ ነው ብላለች።
እርዳታ ግን አብ 5 ወር 6 ወር ይዝመጽ።
እርዳታ ወደኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ይዘህ ከባድ ነው። በከፋ ሁኔታ ውስጥ ነው የምንገኘው። ለልጆች የሚመጣ ተጨማሪ ምግብ ካለም ከሚዛን በታች ለሆነ ነው የምንሰጠው ይላሉ። ባለፈው ለነፍሰ ጥሮች ተብሎ የመጣውን ከሚዛን በላይ ነሽ ብለው ከልክለውኛል። ለልጆችም ተመጣጣኝ አርሚ ምግብ መጥቶ ነበር። ለርሱ ልጅ ከሚዛን በላይ ነው ብለው እንደኔው ከለከሉት። እርዳታ ካገኘን 3 ወራት አልፎናል። ከእርዳታው የተወሰነ ሽጠን ለወፍጮ ለጨውና ለበርበሬ መግዣ እንጠቀምበታለን። በጣም ከባድ ሁኔታ ውስጥ ነው ያለነው።
የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለ ስላሴ በተፈናቃዮች ማዕከል ሴቶች በእኩልነት እርዳታ እንዲያገኙ ለማድረግ የሴቶች አደረጃጀት ቢፈጠርም በእርዳታ ማከፋፈል ረገድ ኢፍትሃዊነት ይታያል ብለዋል።
ብዙሓት ዘይፍትሃዊ ስራሕትና ተሰርሑት እዮም።
ብዙ ኢፍትሃዊ ስራዎች እየተፈጸሙ ቆይተዋል። ነፍሰ ጡር ሴቶች እርዳታ ማግኘት ሲገባቸው ሳይሰጣቸው ይቀራል። የሴቶች ንጽህና መጠበቂያ ሳይቀር ወንዶች የሚወስዱበት አጋጣሚ ታይቷል። ይህ እንዲስተካከል ከመንግስታዊ አመራሮች ጋር በተደጋጋሚ ተወያይተናል። የተፈናቃዩ ብዛትና የሚቀርበው እርዳታ መጠን የሚመጣጠን አይደለም። በየአራት ወሩ የሚመጣው እርዳታ የማይደርሳቸው ሰዎች ነበሩ። ይባስ ብሎ አሁን ደግሞ በጠቅላላ እርዳታው ተቋርጧል። በዚህም ብዙ እናቶች ወደ ጎዳና ወጥተው እየለመኑ ናቸው። በጣም አስቸጋሪ ሁኔታ ውስጥ ነው የሚገኙት።
ለተፈናቃዮች እርዳታ ከተከፋፈለ ወራት እንደተቆጠሩና መጠኑ ማነስተኛ እንደሆነ በመቀለ ሰብዓ ካሬ ተፈናቃዮች ማዕከል ተጠልላ የምትገኝ ወይዘሮ ብርጭቆ ያገለጸችው
ከንሰርፍ ምንቅስቃስ ያብነናዊልና ምንቅስቃስ ንሰርፍ ወላ ባንክ ይከፈል
ስራ እንዳንሰራ ስራ ለመጀመር የሚያስችል ገንዘብ የለንም። ባንክም ቢከፈት ተቀማጭ የለንም። በዚህ ማዕከል እርዳታ የሚሰጠው በረሃብ ከተሰቃየን በኋላ ነው። ባስከፊ ሁኔታ ውስጥ ነው የምንገኘው።
ለህፃናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ እንሰማለን ያለችው ወይዘሮ ብርጭቆ ነገር ግን ለኛ ተሰጥቶን አያውቅም ብላለች።
ንሐራሳት ንጥንሳት ንቆልዒ ዝብል ግን
ለርግዞችና ለወለዱ እናቶች እርዳታ መጥቷል ሲባል እንሰማለን። እኔ አሁን የአምስት ወር እርጉዝ ነኝ። እስካሁን ያገኘሁት ነገር የለም። ነፍሰ ጡር ሴት የተመጣጠነ ምግብ ልታገኝ ይገባት ነበር። ሆኖ አላገኘንም።
ወደ ነበረችበት ማይጋባ ተመልሳ የቀድሞ ኑሮዋ ዳግም ለመጀመር እንደምትናፍቅ ወይዘሮ ብርጭቆ ተስፋ ታደርጋለች። የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ ስርጭቱ የተቋረጠው ሰብአዊ እርዳታ እንዲቀጥል መደረግ ይኖርበታል፣ እንዲሁም ተፈናቃዮች ወደ ቀያቸው ሊመለሱ እንደሚገባ ተናግረዋል።
ከዛ ሐጽር ጊዜ ጠንጥፉን አብቶ እዝመልሰሉ መንገድ ተዘይ ተመቻችው ተፈናቃዮች በአጭር ጊዜ ውስጥ ወደ ቀያቸው እንዲመለሱ ካልተመቻቸው ሰብአዊ እርዳታውን በዘረፉት ላይ ህጋዊ እርምጃ ተወስዶ የተቋረጠው እርዳታ ዳግም ካልተጀመረ ሁኔታው ከባድ ነው። እንኳን የተፈናቀለ በቀየውም ያለው ለሞት በሚደርስ ሁኔታ ውስጥ ነው ያለው። ባለፈው ሽረንደ ስላሴ አካባቢ በዘነበ ከባድ ዝናብ ተፈናቃዮች የተጠለሉበት የድንኳን ቤት ፈርሶ ህፃናት ተጎድተዋል። ወላጆችም በችግር ውስጥ ነው ያሉት። በረሃቡ ላይ ተጨማሪ ችግር ነው የሆነባቸው። የሰላም ስምምነት ተደርጓል ተብሏል። የህዝቡ ችግር ግን አልተፈታም።
በአንጻሩ በትግራይ ክልል ላስቸኳይ ምግብ ፈላጊዎች የተላከም 86000 ኩንታል ስንዴ በተለያዩ አካላት እንደተዘረፈ በክልሉ የተመዘበረ የእርዳታ ህላጣሪ ኮሚቴ በዚህ ሳምንት ገልጿል። የኮሚቴው ሰብሳቢና የክልሉ የጸጥታ ቢሮ ኃላፊ ኔትናል ጀነራል ፍስሐ ኪዳኑ ለክልሉ ብዙሃን መገናኛ በሰጡት ማብራሪያ በመዝበራው የኤርትራ ኃይሎች በፌደራል መንግስት ተሽመው የነበሩ የጊዜያዊ አስተዳደር አመራሮች እንዲሁም የክልሉ መዋቅር መሳተፋቸው ተናግረዋል። ኮሚቴው ባካሄደው ጥናት ከስንዴ በተጨማሪ ከ215000 ሊትር በላይ ዘይትና ከ7000 ኩንታል በላይ የጥራጥሬ እህሎች መዘረፋቸውን ገልጸዋል። በመዝበራ ድርጊቱ የተጠረጠሩ 186 ግለሰቦች መኖራቸውንና ከነርሱም 7ቱ በቁጥጥር ስር ውለው ጉዳያቸው በህግ እየታየ እንደሆነ አመልክተዋል። የማጣራት ሂደቱም እየቀጠለ መሆኑን ኃላፊው ገልጸዋል። ለኢትዮጵያ የሚላከው የምግብ እርዳታ ያስቸኳይ ምግብ ለሚያስፈልጋቸው ተረጂዎች እየደረሰ አይደለም በሚል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP አመቺና አስተማማኝ የእርዳታ ስርጭት ስርዓት እስኪዘረጋ ድረስ ለኢትዮጵያ የሚያደርጉትን የእህል እርዳታ ማቋረጣቸውን ባለፈው ሳምንት ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታን አመሰግናለሁ። በመቀጠል ደግሞ ትውልድ ኢትዮጵያውያን ተመራቂዎችን ስላከበረው ዝግጅት እንግራቸዋለን። ከሰሞኑ ዩናይትድ ስቴትስ ውስጥ ከሚገኙ የተለያዩ የትምህርት ተቋማት የተመረቁ ትውልድ ኢትዮጵያውያንን ያከበረ ዝግጅት ተከናውኗል። በዚህ ዝግጅት ላይ ተመራቂዎች የተለያዩ መሰናክሎችን አልፈው በትምህርት ዓለም ላስመዘገቡት ውጤት የተመሰገኑ ሲሆን በቀሪ የህይወት ዘመናቸው ሊተጉባቸው የሚገቡ የኑሮ ክህሎቶችን በተመለከተ ጥሪ ከተደረገላቸው የክብር እንግዶች ሐሳብና ምክር አግኝተዋል። ዝግጅቱን በወፍ በረር እናስቀኛቸው። ለሚወጣቶች ቤተሰቦቻቸውና ደጋፊዎቻቸው ዛሬ ልዩ ቀን ነው። የአመታት የትምህርት ዓለም ጉዟቸው መልካም ፍሬ ማፍራቱን የሚያሳይ ቅጽበት ነውና ዛሬ በደስታ ይመለስ እንጂ የአመታት ጉዟቸው ግን ቀላል የሚባል አይደለም።
እንዴት እንደሚካፈል ትምህርት ቤት እንዴት የትምህርት ቤት እንደሚሄድ ምን ሜጀር እንደምመርጥ like first generation ስለሆንኩ you know ማንም መርዳት አይችልም ነበር ለኔ። So like and in bizu barase no figure out yarakut osu kaban neber gen asallefno metta izi darasim so zari meske
zarfa bizu chanawchina hidetochin tekwaqumou lemreqa yebeku kefetenya utet yasmezegebu tulud etiopiyana lemakber betesenaddaw liyu zigijit lay negenyalen yezi zigijit tsansash meda coffee na kitchen etsenyo drijitno ye drijitu agar balabet ato sisay dimamu የልዩ ስነ ስርዓቱን አላማ እንዲያስረዳሉ።
ከማህበረሰቡ የወጣን ሁለት ግለሰቦች ነን። ይሄ ሬስቶራንት ባለቤት የሆን ነው። ከዛ ማህበረሰብ ደግሞ የወጡ የወንድሞቻችን፣ የእህቶቻችን፣ የእናት አባቶቻችን የኛም ልጆች ባይሆኑ በዚህ አካባቢ የተመረቁ ልጆች አሉና እነኚህ ልጆች ማክበር ማመስገን ለነገውም ትውልድ ደግሞ አራያ መሆናቸውን ማሳየት እንደ ማህበራዊ አገልግሎት ኃላፊነት ከመወጣት አንጻር ነው ይሄንን ነገር ያዘጋጀነው። ምክንያታችንም ይሄ ነው። በጣም ብዙ እዚህ አካባቢ የተመረቁ ልጆች ስላሉ እነሱን እንደ አባት እንደ እናት እንደ ወንድም እንደ እህት ሆነን እኛም እንመርቅ። ከበዚህም ደግሞ እነኚህ ልጆች ነገ እንዲበረታቱ እንዲነቃቁ የወደፊት ደግሞ ጉዟቸውንም እንዲያሳኩ አለኝታችሁ ነን ለማለት ለማሳየት ነው።
በዚህ ፊኝ ውስጥ ከታደሙት የዘንድሮ ተመራቂዎች መካከል አንዱ ዶክተር መሳይ ታምራት ነው። ከሃዋርድ ዩኒቨርሲቲ በዶክትሬት ኦፍ ፋርማሲ የተመረቀው ዶክተር መሳይ በትምህርት ክፍል ውስጥ ከፍተኛውን ውጤት ያስመዘገበ በሀገሬው አጠራር ቫሌዲክቶሪያን ነው። ለስኬት የበቃበትን መንገድ መልሶ ሲቃኝ
ኢትዮጵያ ሲያለው አንደኛ ዓመት የሜዲካል ስኩል ተማሪ ነበርኩ። ከዛ በኋላ ነበር 2017 ዲቪ ደርሶኝ እዚህ መጣሁ ማለት ነው። ስፔሻሊዝ አካባቢ ዲኤምቪ አካባቢ ስትኖር ብዙ ሊያሰናክሉ የሚችሉ ነገሮች አሉ፣ ግን በነዛ ሳልታለም ጠንከር ብዬ ያው አንዳንድ ነገሮችን ሳክሪፋይ በማድረግ ነው ወደ ትምህርት የቀጠልኩም ማለት ነው። እና ምንም ጋፕ አልነበረም። ላይክ ይሄ በቀላሉ ኖርማል ስራ እየሰሩ ገንዘብ በማግኘት ምናምን ጊዜን አላጠፋሁም ማለት ነው። እና እሱ ነበር ቻሌንጅ የነበረው። እና እነዛ ላይክ የቤተሰብ ድጋፍም ኦፖርቹኒቲውም ላይክ ኢቭን በእንደዚህ ወረቀት ተሟልቶ ስትመጣ አንዳንዴ ብዙ ኦፖርቹኒቲዎች አሉ። መንግስትም ይረዳል ላይክ ትምህርቶችንም ኢቭን ሎንም ባውጣ ቢሆን ትማራለህ፣ ግን ኦፖርቹኒቲዎች አሉ እና እነሱ ናቸው የረዱኝ ይህንን ለማሳካት።
ዶክተር መሳይ እሱን ለመሰሉ ትውልድ ኢትዮጵያውያን ክብር የተዘጋጀው መሰናዶ የፈጠረበትን ስሜትም አካፍሉናል።
ከዚህ በፊት እንደዚህ ነገር ሲዘጋጅ አይቻል አቅምና ሁላችንም በስፔሻሊ በኮሌጅ ደረጃ የተመረቁ ተማሪዎች አንደርግራድ ማስተርሳቸው ወይም ዶክትሬቶቸውን የሰሩ ሰዎች በሙሉ አንድ ላይ ሲገናኙ አሪፍ ኮሚኒቲ ነው የሚፈጥረው። እኔ ስመጣ እዚህ ሀገር ላይክ ማናገረው ሰው ወይም ቢረዳኝ ሰው ወይ ፓዙ የሚያሳየኝ ሰው አልነበረም። በትምህርት ደረጃ የት መማር እንዳለብኝ ምን ክላስ መውሰድ እንዳለብኝ ምናምን። ግን እንደዚህ አይነት ኮኔክሽኖች ሲፈጠሩ በጣም የሚጠቅመው ነገር ለወደፊት ለሌሎች በጣም ጠቃሚ ነው የሚሆነው ማለት ነው። ምክንያቱም እዚህ ሀገር ወይ ጎበዝ ተማሪ ስለሆንክ ወይም ሰክለ ስለተማርክ አይደለም ስራ የምታገኘው፣ በሙሉ በኔትወርክ ነው። እና እስ ጉድ ኦፖርቹኒቲ በተለይ እታች ላሉትም ሆነ ኢቨን ለኛ ለተመራቂዎቹ በጣም ጠቃሚ እና ደስ የሚል ኦፖርቹኒቲ ነው ማለት ነው።
ሳሮን ይታገሱ ንጉሴ ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በጤና ሳይንስ ዘርፍ የመጀመሪያ ዲግሪዋን ተቀብላለች። በ9 ዓመቷ ወደ ዩናይትድ ስቴትስ ከመጣች በኋላ በአክስቷና አጎቷ ድጋፍ ለዚህ ቀን መብቃቷን የምትናገረው ሳሮን ለዛሬ ቀን የበቃችበትን የትምህርት ዓለም ብልሃት ታጋራለች።
እኔን የረዳኝ ስኬጁል ሴት ማድረግ ነው። እኔ ቢዚ ሲሆን ለሌላ ዲስትራክሽን ወይም ቁጭ ማለት ታይሙን ዌስት ስለሚያደርግ ኤቭሪዴ ከመንዴ እስከ እሁድ ስኬጁሌን አወጣለሁ። ጧጧት ያ ጊዜ ምን አንድ 30 ደቂቃ ኢቭን ምግብ የምበላበትም ስኬጁል አወጣና ስትሬት ሆኜ ወደዚህ ወደዛ እንዳልሄድ እንደሱ ነው። ሄል በጣም ብዙ ያደረገኝ እኔ።
የሁለተኛ ዲግሪ ጉዞዋን ለመጀመር የተሰናዳችው ሳሮን የመጪ ዘመን ህልሟ ከዓለም አቀፍ የጤና መርሃ ግብሮች ጋር በተሳሰሩ ስራዎች ውስጥ መሰማራት ነው።
ወርልድ ሄልት ኦርጋናይዜሽን ውስጥ መግባት ፈልጋለሁ። እንደ ሀገሮች ላይክ ኢትዮጵያ ተርድ ወርልድ ካንትሪስ የሚያስፈልጉት ሄልት ኦርጋናይዜሽን እዛ ውስጥ ነው መግባት የሚፈልገው። ሶ አፍተር 3-4 ወር በኋላ ማስተሬን እጀምራለሁ።
በዚህ ትውልድ ኢትዮጵያን ተመራቂዎችን ለማበረታታት ባለመ ዝግጅት ላይ ተመራቂዎች ወደ ነባራዊው የስራ ዓለም ሲገቡ ሊያጤኗቸው ስለሚገቡ ጉዳዮችና ለተሻለ ስራ ሊያበቋቸው በሚችሉ ክህሎቶች ዙሪያ በፌርፋክስ አውራጃ የስራ ኃይል እድገት ክፍል ኃላፊ በሆኑት ዳንኤል መክብብ በኩል ማብራሪያ ተሰጥቷል። እሳቸው ከተመራቂነት ስኬት ባሻገር የተማሪነት ዘመን አሁንም እንዳላበቃ ጠቆም አድርገዋል።
አብዛኛውን ተማርኩኝ አወቅኩኝ የምለው ነገር በክላስሩም ካገኘሁት በላይ በህይወት በስራ ቦታ በሶሻል ሴቲንግ ያገኘሁት ይበልጣል። ትምህርት አለቀ ብላችሁ ያላችሁ ሰዎች ካላችሁ ተስፋ ቆረጡ። ትምህርት አላለቀም። በልዩ ሁኔታ ትምህርት የምትጀምሩበት ጊዜ ነው። የእናንተ አቲቱድ እስካለ ድረስ የመማር አቲቱድ ካለ ከብዙ ኤክስፔሪንሶች ውስጥ ትማራላችሁ። በስራ ቦታ ቻሌንጅ ብላችሁ የምታዩቸው ጥሩ የመማሪያ ድሮች ሊሆኑ ይችላሉ። ብዙ መስሎቻችሁን ፕሮፌሽናል መስላችሁን የምታዳብሩባቸው ብዙ ነገሮች ይኖራሉ። ፋውንድ ኢንካሬጁ እያንዳንዱን ሞመንት የመማሪያና
የስራ መስክ ስኬታቸውን ዋቢ በማድረግ ለዘንድሮ ተመራቂዎች የማነቃቂያ ንግግርና የህይወት ዓላማ ምክር የቸሩት ደግሞ በዩናይትድ ስቴትስ ብሔራዊ የህዋ ምርምር ተቋም ውስጥ የምህንድስና ተመራማሪ የሆኑት ዶክተር ብርሃኑ ቡልቻ ናቸው። በጨረቃ ላይ ውሃ ስለመኖሩ በሚደረገው ጥናት ውስጥ ከፍተኛ ሚና ያለው መሳሪያ በማበልጸጋቸው ክብር የተቻራቸው ዶክተር ብርሃኑ ተመራቂዎች ጥቃቅን እርምጃቸው የመጻኢ ህይወታቸው ወሳኝ እንደሆኑ እንዳይዘነጉ አስተውሰዋል።
You may ask, how did I achieve this success? The answer is taking every step meticulously.
እዚህ ስኬት ላይ እንዴት ደረሰ ብላችሁ ልትጠይቁ ትችላላችሁ። መልሱ ደግሞ እያንዳንዱን እርምጃ በጥንቃቄና በቁም ነገር በመፈጸም የሚል ነው። በእያንዳንዱ ቀንና ሳምንት በመከወናቸው ትንንሽ እርምጃዎች አማካኝነት እድገት ማሳየቴን አረጋግጣለሁ። ወደ ቀጣዩ ደረጃ እንድደርስ ጉልበት የሚሰጠኝን አዲስ ዕውቀት ያለማቋረጥ እቀስማለሁ። በመማር ሂደት ውስጥ ያለማቋረጥ ተሳታፊ ከሆናችሁና እለታዊ ጥረታችሁ ተዳምሮ በመጪ ዘመን ጉዟችሁ ላይ ተጽዕኖ እንደሚኖረው እምነት ካሳደራችሁ ለመጪው ዘመን የሥራ ጎዳና ፈተናዎች ዝግጁ ትሆናላችሁ። ለወደፊቱስ በምን መልኩ ልትታወሱ ትፈልጋላችሁ? በዚህ ዓለም ለመኖርና አሻራችሁን ለመተው ትፈልጋላችሁ? ይሄንንም ለማሳካት ትንንሽ እርምጃዎችን መውሰድ አለባችሁ። መታወሻ ውርሳችሁ ዛሬ ምንብት ተወስዷቸው ትንንሽ እርምጃዎች ይጀምራል።
የዚህ ልዩ ዝግጅት አስተናጅ ሜዳ ኮፊ ኤንድ ኪችን ከንግድ ሥራው ባሻገር ማህበረሰብ አቀፍ እንቅስቃሴዎች ላይ መሳተፍ እንደሚቀጥል የነገሩን የድርጅቱ አጋር ባለቤት አቶ ዮሐንስ ጌታቸው በበኩላቸው መሰል ዝግጅቶች መለመድ እንዳለባቸው ካላቸው ፋይዳ አንጻር ያብራራሉ።
ጥቅሙ ዞሮ ዞሮ ያንተ ነው። ቢልድ ባረገ ቁጥር፣ ኮሚኒቲ ባደገ ቁጥር፣ አሴት የኮሚኒቲው ያደገ መጣ ቁጥር ያንተ ማሴት ያድጋል። አብረ ነው የምታርገው። ስለዚህ እሱን ነገር በሚድነው መስራፍ ሳይ ያለህን ነገር የተወሰነው ሼር ያረክ ሼት ያረክ አብረ ስትሰጥ ካለህ ነገር ስታካፍል ነው። አስ ኢትዮጵያ ማለት ልጆች አሉ። ልጆቻችን እነሱን ነው የሚያዩት። ዛሬ ተመረቁትን በብዛት እነሱን የሚመስሉ ሰዎች ተመረቀው ሲያዩ ኦኬ ቻሌንጅ አለ። ትምህርት ቤቶች ታቋል የላገር ሰው ስትሆን ካለረ ለየት ሲል የሚመጡ ቻሌንጆች አሉ። እነዛን ቻሌንጆች ሁሉ ተቋቁመው እንዲያልፉ ከነሱ በፊት የሄዱ ሰዎች ያስፈልጋሉ።
አቶ ዮሐንስ በስደት ባቀኑባት ዩናይትድ ስቴትስ ያዩትና የተማሩት የመረዳዳትና የመተጋገዝ መንፈስ በትውልድ ኢትዮጵያን ብለውም በትውልድ ሀገራቸው ኢትዮጵያ እንዲሰፍን እንደሚሹም ይገልጻሉ።
እኔ እዚህ ሀገር መጥቼ እዚህ መኖር ጀምሬ ራሴን ስራ መስራት ሲጀምር አለኝ ተካንቲ ውስጥ ቢሄም ቤት ስከፍት ነጮቹ መጥተው አግዘውኛል። ምክንያቱም ቢዝነስ ከፍታለሁ ሰራለሁና ጠቅማለሁ ብለው ስላሰቡ ሰዎች እቀጥራለሁ ብለው ኢራን ያረጋ ስላሉ እኔን ተቀብለውኝ እዚህ ኖርያለሁ። እንደ ሀገሬ ፊት በነጻነት ሰራለሁና አይ ዊሽ ያ ሜንታሊቲ ሀገራችን ውስጥ ቢኖር። ሰው በብሔር በዘር በመናምን ሳይሆን ሰው በሰውነቱ መኖር የሚችልበት ኢንቫይሮመንት ይፈጠር። ሰው እንደ ሰው ብቻ እንዲታይ ቢደረግ ሃይማኖት ይደም ምናምን መጥተው ሰው ሰው ነው በሚለው ብቻ መኖር ብቻ። ምክንያቱም ህመማችን እሱ ሁሌ የምናስበው እሱ ነው። ስለዚህ እንደ ሰው መኖር ብቻ ማንንም ሰው ወንድማማች ነው የሚለውን ኮንሰፕት ቢስት ጥሩ ነው ብላለሁ።
በዚህ ዝግጅት ላይ ከተቀሰናቸው ግለሰቦች በተጨማሪ በተለያዩ ዘርፎች ውስጥ ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኢትዮጵያውያን ለተመራቂዎች የሚበጁ ሐሳቦችና ገጸ በረከቶችን አቅርበዋል። ያለፈው የትምህርት ዘመን መቋጫ፣ የመጪው የህይወት ዘመን መጀመሪያ የሆነው ይህ ልዩ ቀን በአብሮነትና በፌሽታም ተደምድሟል። ለአሜሪካ ድምፅ ሀብታሙ ስዩም አርሊንግተን ቨርጂኒያ። አድማጮቻችንና ተመልካቾቻችን እንግዲህ ለምሽት ያዝናቸው ዝግጅቶች እየተጠናቀቁ ነው። ከዚያ በፊት ግን አንድ አጭር መልእክት እንመልከት።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ ጋር ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን ሳስተናግዳችሁ አመሸው ሀብታሙ ስዩም ነበርኩ። በቅንብሩ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን መልካም ሳምንት ማገባደጅ ይሁንላችሁ። መልካም ምሽት ይሁንላችሁ።